ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 26 2017 ዓ.ም ዝግጅታችን ጀመረ።
በጦርነት በሚታመሰው ቤሩት የሚኖሩ ኢትዮጵያውያን መንግስት ወደ አገራቸው እንዲመለሳቸው ይማጸናሉ።
እኛ ኢትዮጵያ መንግስት ያስወጣን በቃ ምንም አይነት ክፍያ መሆንም ምንም አይነት ነገር እንዳይጠይቀን እኛ ዜጋውን ከዚያ ሀገር መውጣት ነው የምንፈልገው።
ከእስራኤል ጥቃት በመሸሽ ከመኖሪያቸው ከተፈናቀሉ ኢትዮጵያውያን መካከል አንዷ የሆነችውን ሰላማዊት ግርማን ነው የሰማችሁት። ሙሉ ዘገባው ከዜና በኋላ ይቀርባል።
እንደተጀመረ ምናልባት በእስራኤልና እሷ ጋር በሚገኝ ትንሽዬ ግዛት ጋዛ በሚባል ይመስል ነበረ። ነገር ግን ብዙም ሳይቆይ ወዲያው እዚሁ ቀጠናችን አፍንጫችን ስር ነው ጦርነቱ የመጣው።
አሁን ደግሞ የሰማችኋቸው ዶክተር ዳርስ ከዳር ታዬ በውጭ ጉዳይ ኢንስቲትዩት መሪ ተመራማሪ ናቸው። የመካከለኛው ምስራቅ ግጭት በአፍሪካ ቀንድ ላይ ያለው ተጽዕኖን ያስቃኙናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መስከረም 26 2017 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና
አስማማው የነነን ንጉሱ ታምሬ በቅንብሩ አብረን ያመሻል። የፕሮግራሙ ዋና አዘጋጅ ቆንጅታ የናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችን ማሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ከምሽቱ አጫጭር ዜናዎች ጋር ሀብታሙ ስዩም ነኝ። የኦሮሞ ሕዝብ የምስጋና በዓል የሆነው የሆራ ሐርሰዲ የኢሬቻ በዓል ዛሬ መስከረም 26 ቀን 2017 ዓ.ም በቢሾፍቱ ከተማ ተከብረዋል። ሆራ ሐርሰዲ ልዩ ክብር ያለውና የኦሮሞ ሕዝብ መስዋዕት የከፈለበት ቦታ ነው ሲሉ የአሜሪካ ድምፅ ያነጋገራቸው ተሳታፊዎችም ገልጸዋል። በሚሊዮን የሚቆጠር ሕዝብና አባገዳዎች፣ ሀደ ሰንቄዎች፣ ከተለያዩ አገሪቱ አካባቢዎችና ከጎረቤት ሀገራት የመጡ እንግዶች እንዲሁም የውጭ ሀገር ቱሪስቶች በበዓሉ መታደማቸውን የገለጸው ደግሞ የኢትዮጵያ ፌዴራል ፖሊስ ኮሚሽን ነው። ኮሚሽኑ ዛሬ ባወጣው መግለጫ የሆራ ሐርሰዴ የኢሬቻ በዓል ያለምንም የጸጥታ ችግር በሰላም ተጠናቋል ሲል አስታውቋል። ወደ ቢሾፍቱ የተጓዘው የአሜሪካ ድምፅ ዘጋቢ ገልሞ ዳዊት የበዓሉን አከባበር የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ገጾቻችን ላይ አጋርተዋል። እንድትመለከቱት እንጋብዛለን። እስራኤል በጋዛ ሰርጥ በሚገኝ መስጂድ ላይ እሁድ ማለዳ በፈጸመችው ጥቃት በትንሹ 19 ሰዎች መሞታቸውን የፍልስጤም ባለሥልጣናት ገለጹ። ከኢራን አጋር ታጣቂ ቡድኖች ጋር የምታደርገው ጦርነት እየተስፋፋ በሚገኝበት በአሁኑ ሰዓት እስራኤል በሰሜን ጋዛና ደቡባዊ ቤይሩት ላይ የምታደርገውን የቦምብ ድብደባም አጠናክራለች። በማዕከላዊ ዴር አልባላህ ዋና ሆስፒታል አቅራቢያ በሚገኘው ጥቃት የተፈጸመበት መስጂድ ውስጥ የተፈናቀሉ ሰዎች ተጠልለው እንደነበረም ተነግረዋል። በከተማው አቅራቢያ የተፈናቀሉ ሰዎች በተጠለሉባቸው ትምህርት ቤቶች ላይ በተፈጸመ ሌላ ጥቃት ተጨማሪ 4 ሰዎችም ተገድለዋል። እስራኤል ጦር ሁለቱን ጥቃቶች ታጣቂዎች ላይ ያነጣጠሩ ናቸው ቢልም ማስረጃ ግን አላቀረበም። የአሶሺየትድ ፕሬስ ጋዜጠኛ በአላቅሳ ሰማዕታት ሆስፒታል የሚገኙ አስክሬኖችን ቆጥረዋል። በመስጂዱ ላይ በደረሰው ጥቃት የሞቱት በሙሉ ወንዶች መሆናቸውን የሆስፒታሉ መረጃዎችም ያሳያሉ። ሐማስ ጥቃት ከሰነዘረ ከአንድ ዓመት በኋላ አሁንም እስራኤል ከቡድኑ ጋር እየተፋለመች ሲሆን፣ በሊባኖስ አቅጣጫ ከሂዝቦላ ጋር ለመፋለም አዲስ ግንባር ከፍታለች። ሂዝቦላ የጋዛ ጦርነት ከጀመረ ጊዜ አንስቶ በድንበር አካባቢ ከእስራኤል ጋር የተኩስ ልውውጥ ሲያደርግ ቆይተዋል። ቴህራን ባለፈው ሳምንት በእስራኤል ላይ የባለስቲክ ሚሳይል ጥቃት ከሰነዘረች በኋላ እስራኤል ኢራንን ለማጥቃት ዝታለች። እየሰፋ ያለው ግጭት ለእስራኤል ወሳኝ ወታደራዊና ዲፕሎማሲያዊ ድጋፍ የምትሰጠው ዩናይትድ ስቴትስን እንዲሁም የአሜሪካን ኃይሎች የሚያስተናግዱ የዩናይትድ ስቴትስ አጋር የአረብ ሀገራትን ወደ ጦርነቱ እንዳያስገባም ስጋት አጭሯል። ዘገባው የአሶሺየትድ ፕሬስ ነው። አፍሪካዊት ሀገር ቱኒዚያ በዛሬው ዕለት ፕሬዚደንታዊ ምርጫ ያከናወነ ሲሆን መራጮችም ድምፃቸውን ሲሰጡ ውሏል። ዋና ተቺዎቻቸው ወህኒ መውረዳቸውን ተከትሎ የአሁኑ የሀገሪቱ ፕሬዚደንት ካይስ ሰይድ ለተጨማሪ 5 ዓመታት በአመራርነት መቆየታቸውን ያረጋግጣሉ ተብሎ ይጠበቃል። ሰይድ መጠነ ሰፊ ስልጣን ነጠቃ ካካሄዱ ከ3 ዓመታት በኋላ ምርጫው የቱኒዚያ ዲሞክራሲ ሙከራ የመጨረሻ ምዕራፍ ሆኖ ታይቷል። የሰሜን አፍሪካዊቱ ሀገር በአምባገነን ስርዓት ላይ የተነሳው የአረብ አብዮት ህዝባዊ አመጽ መፍለቂያ መሆኗ ከአስር ዓመታት በላይ የኩራት ምንጭ ሆኖ ቆይቷል። የሀገሪቱ ምርጫ ቦርድ 9.7 ሚሊዮን የሚጠጉ ሰዎች በምርጫው ይሳተፋሉ ተብሎ እንደሚጠበቅ ቀደም ብሎ አስታውቋል። ከነዚህ ውስጥ 47 በመቶ የሚሆኑት እድሜያቸው በ36ና 60 መካከል የሚገኙ መሆናቸውም ተነግረዋል። ሳኢድ ዛሬ ማለዳ በስተሰሜን በምትገኘው በኤናስር ከተማ በሚገኝ ጣቢያ ከባለቤታቸው ጋር በመሆን ድምፅ ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 በከፍተኛ ድምፅ ወደ ስልጣን ከመጡ በኋላ ሳይድ ህገ መንግስቱን እንደገና ለመጻፍ ያስቻላቸው የስልጣን ነጠቃ ፈጽመዋል። በተቃዋሚዎች ላይ እየበረታ ያለው አፈናና በሳይድ ላይ በሁሉም የፖለቲካ መዋቅር ውስጥ ትችት የሚሰነዝሩ ሰዎች እስር ቁጥር መጨመሩ በሀገር ውስጥና ውጪ ትችትን ቀስቅሰዋል። ዋና መስሪያ ቤቱን በኒውዮርክ ያደረገው ሂውማን ራይትስ ዎች በቱኒዚያ ከ170 በላይ ሰዎች በፖለቲካ ምክንያት ወይንም መሰረታዊ መብቶቻቸውን በመጠቀማቸው ታስረዋል ብሏል። የሀገሪቱ ምርጫ ቦርድ ቀዳሚ ውጤቶች ከረቡዕ በፊት መገለጽ እንደሚጀምሩ፣ አስቀድመውም ይፋ ሊደረጉ እንደሚችሉ አስታውቋል። ቱርክ በዚህ ዓመት መጀመሪያ ላይ የተፈረመው የመከላከያና ምጣኔ ሀብት ስምምነት አካል የሆነ የነዳጅና ተፈጥሮ ሀብት ፍለጋ መርከብ ወደ ሶማሊያ ላከች። ሩቺ ሪስ በመባል የሚጠራው መርከብ በሶስት ሳምንታት ውስጥ የሶማሊያ የባህር ዳርቻ ይደርሳል ተብሎ ይጠበቃል። ከዚያም በሶማሊያ የባህር ዳርቻ ላይ የድምፅ ንዝረትን በመጠቀም ነዳጅን ለማመላከት የሚደረግ ሴይስሚክ ጥናት ያከናውናል። የቱርኩ ፕሬዚደንት ረሲፕ ታይፕ ኤርዶጋንን ጨምሮ የሁለቱ ሀገራት ባለስልጣናት በተገኙበት ቅዳሜ ዕለት በኢስታንቡል የሽኝት ስነ ስርዓት ተካሂዷል። መርከቧ በሶማሊያ ፍቃድ በተሰጣቸው ሶስት እያንዳንዳቸው 5000 ስኩዌር ኪሎሜትሮች ስፋት ባላቸው አካባቢዎች ጥናቱን እንደምታከናውን ኤርዶጋን ገልጸዋል። በመርከቧ የሽኝት ስነ ስርዓት ላይ የተሳተፉት የሶማሊያ ነዳጅና ማዕድን ሀብት ሚኒስትር አብዱረዚቅ መሐመድ በማዕከላዊ ሶማሊያ የባህር ዳርቻ ላይ የሶስት አንጻር ወይም ስሪዲ ሴስሚክ ሙከራ ጥናት እንደሚካሄድ ተናግረዋል። በመጋቢት ወር ሶማሊያና ቱርክ የመከላከያና የምጣኔ ሀብት ትብብር ማዕቀፍ ስምምነት አንድ የሆነውን የነዳጅ ዘይትና ጋዝ አሰሳ ውል ገብተዋል። በነዳጅ ፍለጋ ስምምነቱ መሰረት ቱርክ የነዳጅ ፍለጋን፣ ምዘናን፣ ነዳጅ ዘይትን ከባህር ዳርቻ ስፍራዎች የማልማትና የማምረት ስራዎችን እንደምትሰራ የሶማሊያ ባለስልጣናት ተናግረዋል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ።
በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 26 2017 ዓ.ም የመስተዋት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
ዋና ዋና የዓለም ዜናውን ተከትሎ በድምቀት እየተከበረ የሚገኘውን የእሬቻ በዓል አስመልክቶ የተጠናቀረውን ዘገባ ነበር የሰማችሁት። ወደ ቀጣዩ ዝግጅት ከማለፋችን በፊት ግን አስማማው፣ አንድ ሞቅ ያለ ሙዚቃ ለምን አንጋብዝም?
ኧረ እኔም ለምርጫው ተዘጋጅቻለሁ። ሰሞኑን በብዙዎች ዘንድ መነጋገሪያ ሆኖ የከረመውና ሳሊሚያ በዘመናዊ መንገድ የተጫወተችውን አለም ብሬ የምሽቱ የመጀመሪያ ሙዚቃችን ይሁን።
እኔም በጣም የወደድኩት ሙዚቃ ነው። የወራይ ሰመሌ አይ ብሬ ብሬ ይቀጥላል።
Alan Berenay Nye. ጓደኞች ሰው ሰጡሽ ክፉ አድርገው ይወሳሉሽ ለያዙሽ ማቶኝ ከነገስሽ አታስተኝ እንዲያው ብትደረደሪ ትመጫለሽ አትቀሪ እንዳላማርር አልጣሽ አሁንም ነይ ነይ ልጥራሽ ነይ ነይ
ሳሌሚያ ሙዚቃ ዘና እንዳላችሁ እናምናለን። ከአሜሪካ ድምጽ እየተላለፈ የሚገኘውን የእሁድ ምሽት የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት።
በዚሁ ወደ ቀጣዩና የመካከለኛው ምስራቅ ጦርነት ላይ ያተኮሩ ዘገባዎቻችን እናልፈው። አስቀድመን በጦርነት በመታመሰው ቤሩት የሚኖሩት ኢትዮጵያውያን ያሉበት ሁኔታ እንመለከታለን።
እስራኤል የሂዝቦላ ዋና መቀመጫ ናት ባለቻት ሊባኖስ ላይ የአየር ድብደባ ማካሄድ ከጀመረች 2 ሳምንታት ተቆጠሩ። ከቀናት በፊት ደግሞ እግረኛ ጦር በማስገባት ሂዝቦላን የማጥፋት ዘመቻዋን ቀጥላለች። በዚህ ጦርነት አጣብቂኝ ውስጥ የሚገኙት ኢትዮጵያውያን ታዲያ ለከፋ ችግር መጋለጣቸውን ተናግረዋል።
የኢትዮጵያ መንግስት ዜጎቹን ከሊባኖስ ለማስወጣት ስራ እንደሚጀምር ቢያስታውቅም እስካሁን ከመዝገባ ውጪ የታየ እንቅስቃሴ ባለመኖሩ በከፍተኛ ፍርሃት ውስጥ መውደቃቸውን ኢትዮጵያውያኖች ገልጸዋል። ስመኝሽ በቤሩትና አካባቢ የሚኖሩ ኢትዮጵያውያን ያነጋገርሽው አንቺ ነሽ፣ ያሉበትን ሁኔታ ተከታትለን እንመለስ።
ሰላማዊት ግርማ ያለፉትን 6 ዓመታት የኖረችው ከሊባኖስ ዋና ከተማ ቤሩት በስተደቡብ በምትገኘውና በብዛት የሺዓ ሙስሊሞች በሚኖሩባት ደሃዬ የተሰኘች ከተማ ነው። ደሃዬ ግን አሁን የእስራኤል ቦምብ የሚዘንብባት የጦርነት አውድማ ሆናለች። ከሁለት ሳምንት በፊት እስራኤል በሂዝቦላ ላይ በከፈተችው አዲስ ጥቃት ህንጻዎች ወደ ፍርስራሽነት ተቀይረዋል። የከተማዋ ነዋሪዎችም ድንገት የደረሰውን ጥቃት ለመሸሽ ቤት ንብረታቸውን ጥለው ተሰደዋል። ሰላማዊት ጥቃቱ የጀመረበትን የመጀመሪያ ቀን እንዴት አስታውሰዋለች?
የመጀመሪያው የፍንዳታው ጊዜ ቤቱ በቃ እንዴት ነው መሬት መንቀጥቀጥ አይነት በቃ በጣም እኛ የሁሉም ሰው ህንጻው የራሱ ህንጻ ነው የመሰለውና መሬት ወርደን በኋላ ላይ ተረጋግተን ከሰላሳ ደቂቃ ምናምን በኋላ ነው እዛ ቦታ ላይ ራሱ መሆኑን ያወቅ ነው እንጂ ሁላችንም ነዋሪዎች የቤሩት ነዋሪዎች በሙሉ የራሱ የቤቱ ህንፃ የተመታ ነው የመሰለን እና ከዛ ማታውኑም ሜሴጅ ላኩ 500 ሜትር ምናምናምን ውጣሉ። በቃ ለሊት ነው ምንሄድበት የለንም። ያልተነጋገርሽው ያልተዘጋጀሽው የትም ልትሄጃችም ወጥተን ውጭ አደርን። አራውሽ የሚባሉ አካባቢ ወደ 3 ሰዓት አካባቢ ነው። ልጆችም ስለነበሩ ህዝብም እንዳለ የነዋሪውም ነው አብሮ እንዳለ የወጣው።
ሰላማዊት ከቤቷ ስትወጣ ከለበሰችው ልብስ ውጪ ምንም አልያዘችም። ከዚያን ቀን ጀምሮም የረባ እንቅልፍ አልተኛችም። ጥላው የወጣችው መኖሪያ ቤቷ ባለበት ይኖር አይኖርም አታውቅም።
ምንም አይነት ነገር ህይወታችንን ከዛ አካባቢ ከመውጣት በስተቀር ይረሰን የወጣ ነው ነገር የለም። አሁን እንደምታዩ 24 ሰዓት የቀጠለ ድብደባ ነው ያለው። ተመልሰን ሄደን ያለንበት ቦታ እንዴት እንደሆነ ምኑ እንዴት እንደሆነ ለማየት ራሱ የምንችልበት ሁኔታ አለ። ጭራሽ ማሰብ ራሱ አንችልም ወደዛ ስለመሄድ።
ያለፉትን 10 ቀናት መስዋዕት የተሰኘ የኢትዮጵያውያን ማህበር ባደረገላት ድጋፍ መቆየቷን ለምትገልጸው ሰላማዊት በሊባኖስ የነበራት ኑሮ ያን ያክል የሰመረ አልነበረም። የሀገሪቱ የፖለቲካ ለመረጋጋት የኮቪድ ወረርሽኝና እንደ አውሮፓውያን አቆጣጠር በ2020 በቤሩት ወደብ ላይ የተከማቸ አሞኒየም ናይትሬት ፈንድቶ ያስከተለው ከፍተኛ ጉዳት በኢኮኖሚው ላይ ያደረሰው ጫና ኑሮን ከእጅ ወደ አፍ አድርጎባታል። በዛ ላይ ህጋዊ ወረቀት የላትም። በህይወቷ ግን እንዲህ አይነት ከባድ ጊዜ አይታ እንደማታውቅ እንባ እየተናነቃት ትናገራለች።
እንደዚህ ብዬ ራሱ ማውራት ራሱ እኔ በህይወቴ አላውቀውም። ይሄ ህይወት ማንም ሰው አያውቀውም። በጣም ከባድ ነበረ። በጣም ያለቅሳሉ ሰዎች። የምትቆሚበት መሬት ሁሉ የሚመታ ነው የሚመስልሽ። ምንም ነገር አታውቂም። ነዋሪው እንደዚያ አሁን እነሱ ከሚጋጠሟቸው ጦርነቶች ጋር በተያያዘ ሰዎች ልቀብ ራቅ በሉ እንደዚህ እንደዚህ ያለበት ቦታ እንዳትቀመጡ እንደዚህ እኛ ማን ምን ይሁን ምትኖሩ ህንጻ ማን እንዳለ ምን እንዳለ የት እንደሆንሽ እንዴት እንደሆንሽ ምንም አናውቅም እኛ የት መሄድ እንዳለብን እንዴት ማድረግ እንዳለብን በወቅቱ በጣም የተቸገርነው ኤምባሲ አካባቢ በጣም የባዳም ቤልቶች እያወጡ እየጣሏቸው እነሱ የሚሳፈሩትም እየተሳፈሩ ሜዱትም እየሄዱ በጣም ብዙ ህዝብ ነው ያለው ኤምባሲ እኛ በወቅቱ መሄድ ፈልገን ነበር ግን ኤምባሲ በጣም ነው ድምጹ የሚረብሸው እዛ በሚመጣሰት በቃ የኤምባሲው አንድ አይነት ነው ምክንያቱም አሁን እንዳየ ከመልሽ ቦታ ኤምባሲው የአንድ ሰፈር ራሱ የማይሆን ነው ልዩነት ያለው ቦታው
ሰኞ መስከረም 13 ቀን እስራኤል ድንገት ማዝነብ በጀመረችው የቦምብ ናዳ ልክ እንደ ሰላማዊት ህይወት የተመሰቃቀለባቸው በመቶና በሺዎች የሚቆጠሩ ኢትዮጵያውያን ነፍሳቸውን ለማዳን በየአቅጣጫው ተበታትነዋል። በሊባኖስ የሚገኘው የኢትዮጵያ ቆንጽላ ጽፈት ቤትም የተወሰኑትን ቢያስጠልልም አብዛኞቹ መውጫ አጥተው ወይም በፍርሃት አደጋ ውስጥ እንዳሉ እኛ ለኛ በስደት የተሰኘው ድርጅት መስራችና መሪ ባንቺ መርት ገልጻለች።
ሁሉ ነው የተፈናቀለ ያለው ሊባኖሶችም የኛም ስደተኞችም የሁሉም ሀገር ዜጎች ማለት ነው። ሶቪየት የሚኖሩት እንግዲህ የተፈናቀሉ አሉ ከአሰሪዎቻቸው ጋር በየመጠለ ያሉ ከአሰሪዎቻቸው ጋር በየዘመድ ቤት እንደዚሁም ደግሞ አሰሪዎቻቸው ጥለዋቸው ሄዱ በር ተዘግቶባቸው በተለያዩ ድርጅቶች ወይንም በቀይ መስቀል ሬስኪው እየተደረጉ ያሉ ልጆች አሉ በር የተዘጋባቸው በርም ክፍት ሆኖ አሰሪዎቻቸው አምልጠው ጥለዋቸው ሄዱ በየኤጀንሲ ቤት የተዋቸው መንገድ ላይ የተዋቸው ልጆች አሉ። እንደዚሁም ደግሞ እደጅ ያለ ወረቀት የሚኖሩ ወንዶቻችን በብዙ ችግር ወጥተው ለአምስት ዓመት ሲንከራተቱ የነበሩ ሌሎቻችን ደግሞ በተጨማሪ ሌላ ችግር የደረሰባቸው ከየቦታው ያው እየተፈናቀሉ ነው። እስካሁን ድረስ እንደ አይም ደ ወርልድ ፉድ ኦርጋናይዜሽን ኒሴቲ ትልልቁ ድርጅቶች እስካሁን ድረስ ምንም አይነት ድጋፍ አላረጉ።
ባንቺ እንደምትለው የሊባኖስ መንግስት በጥቃቱ ለተፈናቀሉ ዜጎቹ ትምህርት ቤቶችን ጨምሮ የተለያዩ የመጠለያ ስፍራዎችን ቢያዘጋጅም ስደተኞችን ግን አይቀበልም። በዚህም ምክንያት ኢትዮጵያውያንን ጨምሮ የውጭ ስደተኞች በተደራጁ የማህበረሰብ ተቋማትና በግለሰቦች ብቻ እየተረዱ መሆናቸውንም ትናገራለች። እኛ ለኛ በስደት የራሱ መጠለያ ባይኖረውም ለኢትዮጵያውያንም ሆነ ለሌሎች ሀገራት ዜጎች ጊዜያዊ ድጋፎችን ይሰጣል።
እንዴት ይሄን እንደምገልጽልሽ አላውቅም። ብዙዎቹ በቃ ሻማታይ ሆኖ ነው የሚገኙት። ግማሹ ያው ፍንጣሪም ያቆሰለው አለ። መንገድ ላይ የወለደች ምጥ ይዟት የነበረች ኢትዮጵያዊ ላለች ፍርሃታቸው ኮሽ ባለ ቁጥር ያለው ድንጋጤ ያዩት ሻማ አለ። በተለይ ደግሞ ልንመታ ነው እዚህ አካባቢ ላይ ውጡ ብለው 15 ደቂቃ 10 ደቂቃ ትንሽ አጭር የሆነ ጊዜ በሚሰጡበት ሰዓት የኛ ልጆች እንዳለ ማይግራንቶች የሰቤት ሰራተኞች በአጠቃላይ መኪና የላቸውም። ልጅ ያላቸው አሉ፣ የታመሙ አሉ። ሶ በዛ ቅጽበት ውስጥ ለመውጣት ያለው ጭንቀት ያለው ነው ፍራቻ በጣም የሚያሳዝን ነው። ምክንያቱም ቋሚ የሆነ አካል የለም እነሱን ከአንድ ቦታ ወደ አንድ ቦታ ማምጣት የሚችል መግባት የምንችልበት ቦታ አለ፣ መግባት የማንችልበት ቦታ አለ። ለእኛው ለራሳችን ማለት ነው። ሌሎችም ድርጅቶች እንደዛ መግባት የማይችሉበት ኤምባሲዎች መግባት የማይችሉበት ቦታ አለ። ሴት ያልሆነ
መስዋዕት የተሰኘው የኢትዮጵያውያን ማህበርም ከደሃይ የተፈናቅለው ወደ መሃል ሊባኖስ የሚመጡትን ኢትዮጵያውያን እየተቀበለ ድጋፍ ለማድረግ ጥረት እያደረገ ነው። ከማህበሩ አባላት መካከል አንዷ የሆነችው መላክ ኃይሌ ለተፈናቃዮቹ እርዳታ እያደረጉ ካሉ የቤሩት ነዋሪዎች መካከል አንዷ ናት።
አሁን እንኳ በቀደም ለታ ሳምንት አርብ ዕለት ማለት ነው 46 ልጆች በአይን ያየሁትን ነው የምነግርሽ። 46 ልጆች አንዲት ሴታችን ተቀብላቸው እዛ ሂደን ምግብ፣ አልባሳት፣ የሚተኙበት ምናምን ነገር አዘጋጀንላቸው። በአይን ያየሁትን ነው የምልሽ። ከዚህ የበለጠ ደግሞ ትናንትና ማአት ልጆች እንደዚሁ ተፈናቅለው መጥተው የምግብ እርዳታ ስናደርግላቸው ነበር። አሁን ኤምባሲው ሸልተር ፈቅዶልናል። ሸልተር አለ፣ ግን ሸልተሩ ፍንዳታ የሚፈነዳበት አካባቢ የሚመታበት አካባቢ ቅርብ ስለሆነ አብዛኛዎቹ እዛ ውስጥ ለመግባት በጣም ይፈራሉ። እኛ ወዳለንበት አካባቢ ነው የሚመጡ።
መላክ የምትኖርበት መሀል ሊባኖስ ለጊዜው ሰላማዊ ይሁን እንጂ ነገ ምን ሊፈጠር ይችላል የሚለው ፍርሃት ግን ሁሉም ጋር ተመሳሳይ ነው ትላለች።
በብዛት ያው ሻአ የሚባለው የህዝቡላ ደጋፊዎች ያሉበት አካባቢ ነው እየተመታ ያለው። ወደኛ አካባቢ እስካሁን አልተመታም። በአይን መታም ግን ፍርሃቱ እንዳለ ነው። ሁሉም አሁን ስራ ቁሟል፣ ስራ እየሰራ አይደለም። ሁሉም እርዳታ ጠባቂ ነው። ሁሉም ሰው አገሩ መግባት ነው የሚፈልገው። በቋፍ ነው ያለው። ትንሽ ኮሽ ባለች ቁጥር ምንም በቃ ያለቀሰ እየፈራ ዛሬ በቃ ዛሬ ቀን የት ቦታ ነው የሚፈነደው፣ ዛሬ ሞት የሆነ ወይ ዛሬ ቀን የሆነ ነገር የሚሆነ ወይ ብለው በጣም ደንግጠው ነው ያሉት። በጣም እየፈሩ ነው ያሉት።
ከደሃዬ እምብዛም በማይርቀው የኢትዮጵያ ቆንጽላ ጽህፈት ቤትም የተጠለሉት ኢትዮጵያውያን ከፍተኛ ፍንዳታዎችን ይሰማሉ። ሰላማዊት ይህን ድምፅ መቋቋም ባለመቻሏ ወደ መሀል ሊባኖስ ለመሄድ ተገዳለች። እዛም ሆና ግን ካሁን አሁን እንደገና ሽሹ የሚል የጽሁፍ መልእክት ሊመጣ ይችላል ብላ ስለምትፈራ እንቅልፍ እንደማይወስዳት ትናገራለች።
እኔ ዛሬ ቢያበሉኝ ፍርሃቴን ሊያስታግስልኝ አይችልም። ያለውበት ህይወቴ በቃ የምናሳልፈው ሁሉ እያንዳንዱ ሌሊት ነገን አይደለም ማስበው፣ ማደሬን ጠዋት ነግቶ ራሴን ማግኘቴን ነው ማስብ። ከመንግስት እንዲደርስልን።
ሰላማዊትም ሆነች ሌሎች በቤሩት አጣብቂኝ ውስጥ የሚገኙ ኢትዮጵያውያን የሚፈልጉት ወደ ሀገራቸው መመለስ ነው። የኢትዮጵያ ቆንጽላ ጽህፈት ቤት ከሊባኖስ መውጣት የሚፈልጉ ኢትዮጵያውያን እንዲመዘገቡ ባቀረበው ጥሪ መሰረትም ተመዝግባለች። እስካሁን ግን ምንም ነገር የለም።
እኛ የኢትዮጵያ መንግስት ያስወጣን በቃ ምንም አይነት ነገር አሁን ምንም አይነት ክፍያ መሆን ምንም አይነት ነገር እንዳይጠይቀን እኛ ዜጋውን ከዚያ ሀገር መውጣት ነው የምንፈልገው። ምንም አይነት ነገር ልብሳችንንም ሻንጣችን ማምጣት ምንም አንፈልግም። በቃ ራሳችን ለብሳችን ይዘን ከዚያ ሀገር መውጣት ነው የምንፈልገው። ሁሉም በቃ የሚዲያ አካላት ድምፅ እንዲሆን እንፈልጋለን። ምንም አይነት ነገር እንዳይጠይቀ ኢትዮጵያ መንግስት መጥቶ ብቻ እንዲያወጣ ነው የምንፈልገው ከዚህ ህይወት ከዚህ ሰቀቀን። እኔ 10 ቀን ሆኖኛል እንቅልፍ እንኳን ባይን ይከተኛል። ምክንያቱም መተኛት አንችልም። ሜሴጆች ይላካሉ፣ ይሄን ሰፈር ልቀቁ፣ ይሄን ሰፈር እንደዚህ አድርጉ ትባያለሽ። ስለዚህ ያንን ነገር መከታተል አለብሽ። ቁጭ ብለን ነው የምናየው፣ የገባንንም ያልገባንንም እየጠየቅን ሰዎቹን ጋር ምናምን ዛሬ እንዴት ነው ነገር እንዴት ነው እያለ እና በፍርሃት ነው ያለነው፣ በሰቀቀን ህዝቡ እንዳለን።
በጉዳዩ ላይ ከኢትዮጵያ ቆንጽላ ጽህፈት ቤትም ሆነ ከኢትዮጵያ የውጭ ጉዳይ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የኢትዮጵያ መንግስት ዜጎቹ በአስቸኳይ ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻች የምትጠይቀው ባንቺ፣ ያ እስከሚሆን ድረስ ኢትዮጵያውያንም ሆኑ ሌሎች ስደተኞች መጠለያና ምግብ የሚያገኙበት መንገድ እንዲመቻች ትጠይቃለች።
ሁሉም ስደተኛ ይኖራል ከህብረተሰቡ ጋር ከሌ በሚስ ጋር ኖሮ ወይ ሰው ቤት እየሰራ ነው ወይ ደግሞ ተከራይቶ እየኖረ ነው። ቤተሰብ መስርቶ የሚኖር አለ። ያው እንዴት ነው ችግሩ ሲመጣ ቦምቡ ሲመጣ አይለይም። አካባቢ ላይ ያለውን ሰው ነው የሚመታው እና ለሁሉም እኩል የሆነ መጠለያም ሆነ መድኃኒት አቅርቦትም ሆነ ሬስኪውም ሆነ ለሁሉም ነው እኩል መደረግ ያለበት ብዬ ማስበው። ሂማኒቲ መቅደም አለበት በዚህ ሰዓት ላይ። እነሱ ለይተው እንደማይመቱ እርዳታውም ደግሞ ተለይቶ መሰጠት የለበትም ባይነኝ።
እስራኤል በቤሩትና አካባቢዋ የምታካሄደውን የአየር ጥቃት ቀጥላለች። ከፍተኛ ፍንዳታዎች የሚያስከትሉት ጭስና ነበልባልም ከየአቅጣጫው መታየቱን ቀጥሏል። በየዕለቱ የእናቴንና የቤተሰቦችን የጭንቀት የስልክ ጥሪ መመለስ አቅቶኛል የምትለው ሰላማዊት ደግሞ ከቤተሰቦቿ ጋር በሰላም የምትገናኝበትን ቀን በናፍቆት ትጠብቃለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እስራኤል በቤሩት እያካሄደች ባለችው የአየርና የምድር ጥቃት አጣብቂኝ ውስጥ የገቡትን ኢትዮጵያውያን ሁኔታ ነው ተከታትለን የተመለስ ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አማሪክ የፌስቡክ ሃሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁን አጋሩን። በተከታዩ ደግሞ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በአፍሪካ በተለይም ደግሞ በአፍሪካ ቀንድ እያደረሰ ያለውን ተጽዕኖ ምን ይመስላል የሚለውን እንቃኛለን። በመካከለኛው ምስራቅ ያለው ጦርነት ተከትሎ የሀውቲ ታጣቂዎች በቀይ ባህርና አካባቢው ላይ በመርከቦች ላይ የሚያደርሱ ጥቃት መጨመሩ ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራትን ደህንነት ስጋት ውስጥ የጣለ መሆኑን ምሁራን ተናግረዋል።
የዓለም አቀፍ ማህበረሰብ ትኩረትም በመካከለኛው ምስራቅ ላይ በመሆኑ የሱዳንን ጦርነት ጨምሮ አፍሪካ ቀንድ ላይ ያሉ ችግሮች ትኩረት እንዲቀንስ አድርጓል ይላሉ። ኢትዮጵያን ጨምሮ የቀጠናው ሀገራት ወደ መካከለኛው ምስራቅ ጦርነቶች ተስበው እንዳይገቡም ጥንቃቄ ማድረግ እንዳለባቸው መክረዋል። አስማማው እንግዲህ ባለሙያዎቹን አነጋግረ ወዳዘጋጀው ዘገባ ነው የምናልፈው።
አንድ ዓመት ያስቆጠረው በእስራኤልና በጋዛ የሐማስ ታጣቂዎች መካከል የተፈጠረው ግጭት አድማሱን እያሰፋ ወደ ሊባኖስና ኢራን የተሻገረ ጦርነት ሆኗል። ኢራን ማክሰኞ ዕለት ወደ 200 የሚደርሱ ሚሳኤሎችን ወደ እስራኤል ካስወነጨፈች በኋላ በአካባቢው ያለው ውጥረት ተባብሶ ቀጥሏል። በውጭ ጉዳይ ዲፕሎማሲና ዓለም አቀፍ ግንኙነት ምርምር ኢንስቲትዩት ዋና ተመራማሪ ዶክተር ዳርስ ከዳርታዬ የሐማስ ታጣቂዎች የዛሬ ዓመት በእስራኤል ላይ ጥቃት መሰንዘራቸውን ተከትሎ የተከሰተው ግጭት በቀጠናው ብቻ የተወሰነ እንደሚሆን ቢገመትም አሁን ግን የቀይ ባህር አካባቢን ጨምሮ እየሰፋ መጥቷል ይላሉ።
እስራኤልና የጋዛ ጦርነት ተብሎ የተጀመረው አሁን አድማሱ የሰፋው እንደተጀመረ ምናልባት በእስራኤልና እሷ ጋር በሚገኝ ትንሽዬ ግዛት ጋዛ በሚባል ይመስል ነበረ። ነገር ግን ብዙም ሳይቆይ ወዲያው እዚሁ ቀጠናችን አፍንጫችን ስር ነው ጦርነቱ የመጣው። አፍንጫችን ስር ስልህ ቀይ ባህር፣ የቀይ ባህር የደቡብ ጫፍ ይሄ ላይ ነው የመጣው። ሀውቲ ታጣቂዎች ማለት በየመን ኮስታል ኤሪያ እና በዚህ በአፍሪካ ቀንድ ኮስታል ኤሪያ መካከል ያለው ርቀት ምናልባት 30 ኪሎ ሜትር ያህል ነው። የውሃ አካል ላይ ያለው በኪሎ ሜትር ሲለካ ርቀቱ ማለት ነው። እና የነዚህ ታጣቂዎች እንቅስቃሴ የዓለም አቀፍ ሺፒንግ እንቅስቃሴውን ሲያውክ፣ ጥቃት ሲፈጠር ምን ሲል ለእኛ በጣም ቅርብ ነው። ወዴት ሊሄድ ይችላል ይሄ ዳይናሚክስ ብለን ስናስብ ከዚህ ችግር እኛም የማናመልጥ መሆናችንን የተረዳንበት ነው ብዬ እወስዳለሁ። ማለት ቀጥታ ራሱ የጦርነቱ ቀጠናም ወደዚህ አካባቢ እንደመጣ አይተናል።
ዶክተር ዳርስ ከዳር ወደ ቀይ ባህር የተስፋፋው የመካከለኛው ምስራቅ ግጭት በኢትዮጵያ መርከቦች ላይ ጨምሮ በቀጠናው ላይ ይዞ ስለመጣው የጸጥታና ደህንነት ስጋት እንደሚከተሉ ያብራራሉ።
አሁን ለምሳሌ ቀይ ባህር ላይ የሀውቲ ጥቃት አለ ማለት አንተ ለመርከቦችህ የምታደርገው የሴኩሪቲ ጫና ይኖርብሃል ማለት ነው። ከዚህ በፊት ዝም ብለህ ስትነግድ የነበርክ ከሆነ አሁን መርከብ ላስነሳ ነው ብለህ ለሀውቲዎች መናገር ሊጠበቅብህ ይችላል። ወይንም ይሄ መርከብ የኔ ነው የኔ ሸቀጥ ነው ያለበት ብለህ ኮሚኒኬት ማድረግ ይጠበቅብሃል። ዊች ኢዝ ኮስቲ አት ሴም ታይም የወዳጅ አገራት መርከቦች እንዳይተላለፉ እየተደረገ ነው። ከዛ በተረፈ ደግሞ ዛሬ ባህር ላይ የሚተኩሱ ነገ ወደዚህ ወደ መሬት አለመተኩሳቸውን እርግጠኛ መሆን አንችልም። ኤኒዌይስ እየተወሳሰበ መጥቷል። እሱ ብቻ አይደለም፣ የዓለም ትኩረት አሁን የአፍሪካ ቀንድ ላይ ያሉ ችግሮች እንዲረሱና ሙሉ ትኩረት ወደ መካከለኛው ምስራቅ እንዲሆን አድርጓል። እዚህ ቀጠና ላይ አሁን የሱዳን ችግር በጣም ዓለም አቀፋዊ ትኩረት የሚፈልግ ነበረ፣ ግን ኦልሞስት የተረሳ ሆኗል። ጦርነት ላይ ነው ያለው። ሶማሊያ የአትሚስ የቆይታ ጊዜ አሁን ዲሴምበር ላይ ነው የሚያልቀው። ብዙ ውይይቶች መደረግ ነበረባቸው። የፖስት አትሚስ ሁኔታ ምንድን ነው መሆን አለበት የሚለው ከአጋር ሀገራት ጋር ብዙ ውይይት መደረግ ነበረበት። ነገር ግን አሁን የዓለም ትኩረት ወደዛ የዞረበት ሁኔታ አለ እና ቀጠናው ላይ ያሉ ችግሮች አሁን ሰከንደሪ ግሎባል ኢሹ ወይም ተሪሼሪ እንዲሆኑ ሶስተኛ ደረጃ አራተኛ ደረጃ እንዲሆኑ እያደረጋቸው ነው። እዛ አካባቢ ያለው ጦርነት ብለን መውሰድ እንችላለን።
በኢትዮጵያ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውል በበኩላቸው አሁን በመካከለኛው ምስራቅ እየተፈጠረ ያለውን ሁኔታ የአፍሪካ ቀንድ ሀገራት መሪዎች በጥንቃቄ ሊይዙት እንደሚገባ ይገልጻሉ።
የአፍሪካ ቀንድ ምን ጉዳት ያመጣል ብሎ ቁጭ ብሎ መሰላሰል አለበት። በእኔ ግምት እስካሁን እንግዲህ ከካርቱም በራሱ የውስጥ ችግር ተጠምዷል። ሶማሊያ በውስጥ ችግር ተጠምዷል። እኛም ሀገር ቢሆን ኢትዮጵያ እኛ በግንባታና የውስጥ ሰላም ለማውረድ ጥረት በሚደረግበት ጊዜ ይሄ መከሰቱ ያንን ትልቁን ግባችንን እንዳንደርስበት የሚያደርግ ይመስለኛል። እና በሩቅ ማየት ያለብን ይመስለኛል፣ በስፋት ማየት ያለብን ይመስለኛል።
እስራኤል በጋዛ በሐማስ ታጣቂዎች ላይ የከፈተችውን ወታደራዊ ዘመቻ በማስፋፋት ባለፉት ሳምንታት በሊባኖስ ባደረሰቻቸው የአየር ጥቃቶች በኢራን የሚደገፈው ሂዝቦላ መሪን ሐሰን ናስርላን ጨምሮ በርካታ የቡድኑ አመራሮችን መግደሏን አስታውቃለች። ሊባኖስን ጨምሮ መካከለኛው ምስራቅ በርካታ ኢትዮጵያውያን ለስራ የሚኖርበት አካባቢ መሆኑ የሚናገሩ ዶክተር ዳርስ ከዳርታይ ጦርነቱ የዜጎችን ደህንነትም አደጋ ላይ ጣለ ሆኗል ይላሉ።
ብዙ ዜጎች አሉን መካከለኛው ምስራቅ። ከነዛ መካከል አንዱ ሊባኖስ ነው። እነዚህን ዜጎች ደህንነት ሁኔታ አሳሳቢ ነው ማለት ነው። ምናልባት ታስታውስ ከሆነ ከዚህ በፊት ዜጎችን ከሳውዲ የማስወጣት ብዙ እንቅስቃሴ ሲደረግ በጣም ከፍተኛ የሆነ ጫና፣ የስራ ጫና ሲፈጥር የነበረ ነው። አሁን ምናልባት ጦርነቱ ሊባኖስ ላይ የሚቀጥል ከሆነ ተመሳሳይ ችግር መከሰቱ አይቀርም እና ይሄ ዜጋ መመለስ የሚለው ብቻም ሳይሆን ከተመለሱ በኋላ እዚህ የእነሱ ላይቭሊሁድ ሁኔታ ማሳሳቢ ነው። ሌላው ደግሞ መካከለኛው ምስራቅ ማለት ከኢትዮጵያ ጋር ጥሩ አሁን ኢኮኖሚ ግንኙነት ያለበት አካባቢ ነው። ጥሩ የኢትዮጵያ ኤክስፖርት የወጪ ንግድ መዳረሻ የሆነ የመጣ አካባቢ ነው። ከመካከለኛው ምስራቅ ብዙ ነገር እናስገባለን እና ይሄ አሁን በጦርነቱ ምክንያት አደጋ ውስጥ ሊገባ እንደሚችል መገመት ይቻላል።
ኢትዮጵያ ከአጼ ኃይለሥላሴ ዘመነ መንግስት ጀምሮ በመካከለኛው ምስራቅ ጉዳይ የገለልተኝነት አቋም እንደምታራምድ የሚናገሩት አምባሳደር ተፈራ ሻውል በበኩላቸው አሁንም ይህንን አጠናክሮ ማስቀጠል ይገባል ይላሉ።
እንግዲህ ብልጥ የሆኑት በአፍሪካ ቀንድ ያሉ አካባቢዎች ወዲህም ወዲያም ሳያደሉ በጥንት ጊዜ በግርማ ቀዳማዊ ኃይለሥላሴ ጊዜ የገለልተኛ ሀገሮች ማህበር ነበር። አሁን ተዳክሟል። ማርሻል ቲቶ፣ ኔህሩ እና ጃንሆይ ያን ጊዜ አንድ ላይ ሆነው ምንድን ነው ያደረጉት? የገለልተኛ ሀገሮችን አቋም ያዙ። ገለልተኛ ሀገሮቹ ከሁሉም ጋር መስራት ይችላሉ። አሁንም እነሱ እርስ በርስ ይጋጩ እንጂ አውሮፓም አሜሪካም መካከለኛ ምስራቅ ያሉት በሁለትዮሽ ግንኙነት እኛ የራሳችንን ነጻነት መጠበቅ አለብን። ይህን በምናደርግበት ጊዜ ሚዛናዊ አካሄድ ልንሄድ እንችላለን።
ዶክተር ዳር እስከዳርም ኢትዮጵያን ጨምሮ የቀጠናው ሀገራት ወደ መካከለኛው ምስራቅ ጦርነቶች ተስበው እንዳይገቡም ጥንቃቄ ማድረግ እንዳለባቸው ይመክራሉ።
የእኛ ቀጠና፣ እኛ የምንገኝበት የአፍሪካ ቀንድ ወደዛኛው ግጭት ተስቦ እንዳይገባ የመከላከል ስራ መስራት ነው። አይ ቲንክ ትልቁ ነገር እሱ ይመስለኛል። ማለት እንደዚህ አይነት ግጭቶች ሲመጡ አንዳንድ ጊዜ ከስሜትም ሊሆን ይችላል፣ አንዳንዴ ወይም ካልተጠበቁ ትሪገር የሚያደርጉ ምክንያቶች የተነሳ አንዳንድ ሀገራት ተስበው ወደዛ ሊገቡ የሚችሉበት ሁኔታ ይኖራል። በእርግጥ አካባቢያችንና መካከለኛው ምስራቅ የባህል፣ የሃይማኖት፣ የምንት መመሳሰል ስላለው ወደዛ የመሳብ ነገር ሊኖር ይችላል እና ኢትዮጵያ በዚህ በቀጠናው ላይ ዋና ተዋናይ እንደመሆኗ አካባቢው ወደ መካከለኛው ምስራቅ ግጭት ተስቦ እንዳይገባ ያሉ ቀዳዳዎችን ሁሉ የመድፈን ስራ ይጠይቃል። አንደኛው እሱ ነው። ምናልባት እዚህ አካባቢ ያሉ አሸባሪ ድርጅቶችም እኛም ወንድማማቾች ነን፣ አጋሮች ነን በሚል ጥቃት እንዳይፈጽሙ ይሄን ነገር ቀድሞ መከላከል፣ በር መዝጋት ያስፈልጋል ብዬ አስባለሁ። በቀጠናው መካከል ደግሞ ምናልባት ኢጋድንም ጨምሮ አዳዲስ የግንኙነትና የመረጃ መለዋወጫ እድሎችን እየከፈቱ ምን ማድረግ አለብን፣ እንዴት እንንቀሳቀስ የሚሉ ነገሮችን የአካባቢው ሀገራት መስራት አለባቸው ብዬ አስባለሁ። ምክንያቱም አሁን ኢመርጀንሲ ሁኔታ ላይ ነው ያለ ነው። ጦርነቱም እየሰፋ ስለሆነ ወደዚህ ቀጠና እንዳይመጣ ምን እናድርግ የሚለውን በቅርበት መከታተልና መነጋገር ያስፈልጋል ብዬ እመክራለሁ።
እንደ አውሮፓውያን አቆጣጠር ጥቅምት 7 2023 የሐማስ ታጣቂዎች ወደ እስራኤል ዘልቀው በመግባት 1200 እስራኤላውያን የተገደሉበትን የሽብር ጥቃት ማድረሳቸውን ተከትሎ ሁኔታው ወደ ከፋ ግጭት ተባብሶ የበዙት ፍልስጤማውያን የሆኑ ከ40 ሺህ በላይ ንጹሐን ሰዎች እልቂት አስከትሏል። አሁንም ያልበረደው ይህ ጦርነት መላውን የመካከለኛው ምስራቅ ክልል እንዳያቀጣጥልም ስጋትን ደቅኗል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የመካከለኛው ምስራቅ ግጭት በአፍሪካ ቀንድ ላይ ያለውን ተጽዕኖ የሚዳስሰውን ዘገባን የተከታተልነው ዝግጅታችን ከመስታወት እንደቀጠለ ነው።
ወደ ሌሎች መሰናዶዎቻችን ከማለፋችን በፊት ግን ትንሽ በሙዚቃ እረፍት ማድረግ አለብን።
ልክ ብለሃል አስማማው። በእውቀቱ ሰው መሆን ዝቅ ዝቅ እያለ አዲስ የተጫወተውን ዜማ እንጋብዛችኋለን። ተመልሰን እንመጣለን።
Yeah, በሸበካሃኑ በፍቅር ነው ማማር ሁሉ ላይ ሲሆኑ አፈሩ ነው ወፋው ምን ይሆን ሚስጥሩ ሁሉ ማብቀል ያውቃል አንዳች አይነጥሩ አሃኔ ዘመድዬ ነጉብድዬ እኔ ደርባብ እኔ ዘመድ ወረና ያዘው ሲያት መርሳ ላይ ደላንተ ያዘዋት
በበውቀቱ ዜማ ልክ እንደኛ ትንሽ ወዝወዝ እንዳላችሁ እናምናለን። በዚሁ ወደ ተከታዩ ዝግጅት ነው የምናልፈው። አስማማው
በሚገባ ቀጣይ ዝግጅታችን ደግሞ ያው መስከረም ወር የተለያዩ ሃይማኖታዊና ባህላዊ ስነ ስርዓቶችና በዓላት በኢትዮጵያ የሚከናወኑበት ከመሆኑ ጋር በተያያዘ መስከረምና ቱሪዝምን የሚቃኘው ዘገባችን ቀጥሎ ደናንት ይደርሳል።
የዓለም ቱሪዝም ቀን መስከረም 27 ታስቦ ውሏል። በርካታ ብሔራዊና ሃይማኖታዊ በዓላትን በዚህ ወር የምታከብረው ኢትዮጵያም መስከረም በበርካታ ቱሪስቶች የምትጎበኝበት ወር ነው።
ትላንትናና ዛሬ የተከበረው የሬቻ በዓል ጋር ተያይዞ በኢትዮጵያ ያለውን የቱሪዝም እንቅስቃሴ የሚያስቃኘው ዘገባ ነው ተከታዩ። ደረጀ ደስታ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር፣ ሌሊሴ ዱጋ የኢትዮጵያ ቱሪዝምና ሆቴል ገበያ ማህበር ፕሬዚዳንት፣ አቶ ጌታሁን አለሙና የሴሌብሪቲ ቱር ባለቤትና የቱሪዝምና ቢዝነስ አማካሪ የሆኑትን አቶ አሸናፊ ካሳን አነጋግሮ ተከታዩን አዘጋጅቷል።
በኢትዮጵያ አሁን በመገባደድ ላይ የሚገኘው ወርሃ መስከረም አዲስ ዓመት መስቀልና ኢሬቻ የመሳሰሉ በዓላትን ይዞ የሚያልፍ ነው። በዚህ ጊዜ ኢትዮጵያ በተለያዩ የብሔራዊ ባህልና ሃይማኖታዊ በዓላት የምትደምቅበት ወቅት ነው። አንዳንድ በዚህ ወር የሚውሉ በዓላት በዓለም የቱሪዝም ቅርስነት የተመዘገቡ ሲሆን የዓለምና የሀገር ውስጥ ቱሪስቶች ከወትሮው ለየት ባለ ሁኔታ በሀገሪቱ ሲንቀሳቀሱ የሚታይበትም ወቅት ነው። በዚያ ላይ ወሩ ማለትም እንደ አውሮፓ አቆጣጠር መስከረም 27 የዓለም ቱሪዝም የሚከበርበትን ቀንን በውስጡ የያዘ ነው። በሌላም በኩል ከኮቪድ-19 በኋላ የቱሪዝም እንቅስቃሴዋ እንደ ማንኛውም ሀገር የተዳከመባት ኢትዮጵያ እሱን ተከትሎ የመጣው ጦርነትና የሰላምና መረጋጋት እጦትም ብዙም አላገዛትም። በተለይ ትላልቅ የቱሪስት መዳረሻ የሆኑት የአማራና ትግራይ ክልሎች የዚህ ተጎጂዎች ሆነዋል። ይህም ሆኖ ግን እጇን አጣጥፋ አልተቀመጠችም ይላሉ አንዳንዶቹ። ምን እያደረገች ነው? በኢትዮጵያ አቆጣጠር ይህ ያለንበት ወቅት በተለይም መስከረም ወር በኢትዮጵያ የቱሪዝም ወቅት ተደርጎ ይታሰባል የሚሉት የሴሌብሪቲ ቱር ባለቤትና የቱሪዝምና ቢዝነስ አማካሪ መሆናቸውን የገለጹልን አቶ አሸናፊ ካሳ ናቸው።
ወቅቱ አሁን ጥሩ የቱሪዝም ወቅት ነው። በተለይ ከኦገስት አጋማሽ ጀምሮ እስከ ኦክቶበር አጋማሽ ድረስ ያለው በፈረንጆቹ ወር አቆጣጠር ማለት ነው። እንደዚሁም ደግሞ ዲሰምበር መጨረሻ እስከ ፌብሩዋሪ ያለው ፒክ ሲዝን የሚባሉት ወይ ደግሞ ዋናው የቱሪዝም ፍሰቱ የሚጨምርበት ወቅት ነው። ይሄ ለውጭም ለሀገር ውስጥም ቱሪስት ነው። ኢትዮጵያም ከፍተኛ የቱሪስት ቁጥርን የሀገር ውስጥ እንቅስቃሴ ውጭ የምታገኘው በእነዚህ ወቅቶች ነው። እነዚህ ወቅቶች ብዙውን ጊዜ የአደባባይ በዓላት ስለሚበዙ ሰዎች ትራቭል በሚያደርጉ ጊዜ ተጨማሪ ነገርን ማግኘት ይችላሉ ማለት ፐርፐዝሊ ብዙ ጊዜ ለዚህ በዓል ብለው እንግዶች ባይመጡም ከዚህ በዓል በሚመጡበት በዚህ ወቅት በሚመጡበት ጊዜ እነዚህ ተጨማሪ ነገሮች ያያሉ። በእርግጥ ቱሪስቶች ፍሎው ሲያደርጉ የራሱ የሆነ ፍሎው እንዲያደርጉ እንዲሄዱ የሚያደርጋቸው የፑሽና ፑል ፋክተር የምንላቸው ነገሮች አሉ። ፑል ፋክተር የምንላቸው ወደዛ ቦታ እንዲሄዱ የሚስባቸው ነገር ሲሆን ከነዚህ ውስጥ ደግሞ አሚኒቲዎች የምንላቸው ደግሞ አዲሽናል የሆኑ ፐርፐዝሊ ለዚህ ጉዞ ብቻ ሳይሆን ግን በዚህ ወቅት በመሄዳቸው ሊያገኟቸው የሚችሉ ናቸው። ስለዚህ ይሄ የመስከረም ወቅት በተለይ ወደ ደቡብ ኢትዮጵያ አካባቢ ለሚጓዙ ቱሪስቶች በርካታ ኩነቶችን ማየት መታደብ የሚችሉበት ነው። ባህሎች በባህል ውስጥ የሚገኙ የሰዎች አለባበስ፣ ሰዎች በጋራ የሚያደርጉት ነገር፣ የተለያዩ የበዓል ገበያዎች፣ ግብ ዝግጅቶች፣ የተለያዩ ስፔሻል የሆኑ ነገሮች በተለይ ደቡብና ደቡብ ምዕራብ ኢትዮጵያ ላይ በልጥ የሚጎሉበት ነው። በእርግጥ በሰሜንም እንደ ትግራይ እንደ ኢሮብ አካባቢ ላይም ይሄ የመስቀል በዓል እንደ መቀሌ ደግሞ ጮማ የሚባል እንትን አለ እና ይሄ ወቅት ትልቁ የቱሪስት ፍሰት ይመዘገብበት የነበረበት ወቅት ነው። በኢንተርናሽናሉ በዶሜስቲክ አሁን ላይ ባለው ሁኔታ ብዙም ያን ገፍቶ የሚሄድ ነገር ባይኖርም ይሄ ደቡብና ደቡብ ምዕራቡ ላይ ግን እንቅስቃሴዎች፣ የውጭ ቱሪስቶች እንቅስቃሴ አለ። እንደ እስከ ዛሬው ከፍ ያለ ቁጥር ባይሆንም የሀገር ውስጥ ቱሪስት ግን በከፍተኛ ሁኔታ እየተንቀሳቀሰ ይገኛል።
የአፍሪካ ኢኮኖሚክ ኮሚሽን እንደ አውሮፓ አቆጣጠር መስከረም 17/2024 ባወጣው መረጃ የኢትዮጵያ ቱሪዝም ከኮቪድ-19 በፊት ለሀገሪቱ አጠቃላይ ምርት ገቢ 4.8 ቢሊዮን ዶላር የሚያስገባ እንደነበር ገልጾ በየዓመቱ ከ1.4 ሚሊዮን በላይ ቱሪስቶች ኢትዮጵያን ይጎበኙ እንደነበረ ገልጿል። እንደ አውሮፓ አቆጣጠር በ2020 ያ ቁጥር ወደ 228,280 መውረዱን አስታውቋል። ዛሬ የሰላምና አለመረጋጋት ሁኔታው ሲታከልበት ያ ቁጥር ከዚህም በእጅጉ እንደሚቀንስ ይገመታል። ከፍተኛ ጎብኚ ቱሪስቶች ያሉባቸው አገሮች የሚያወጧቸው የጉዞ ማሳሰቢያዎችም በተለይ የዓለም አቀፍ ቱሪስቶችን በሚመለከት ብዙም የሚያበረታቱ አልሆኑም። ሰላምና አለመረጋጋት አለመኖር ትልቁ ስጋታቸው ነው። የኢትዮጵያ ቱሪዝምና ሆቴል ገበያ ማህበር ፕሬዚደንት አቶ ጌታሁን አለሙ የነበረውን ሂደት እንደሚከተለው ይገልጹታል።
ከኮቪድ-19 በኋላ ዓለም ላይ ያለው እንቅስቃሴ በተወሰነ መንገድ ተቀዛቅዞ ነበር እና በኋላ ደግሞ ሰሜኑ ግጭት ስለነበረ ጎብኚዎች ብዙም ለመድፈር ኤምባሲዎች የሚያወጡት መግለጫ አንድ ተጽዕኖ አሳርፎብን ነበር። በኋላ ግን ነገሮች ወደ መስተካከሉ ሲመጡ የበለጠ ጥሩና ውጤታማ ለመሆን አንድ ስቴፕ ለመሄድ ነው እንግዲህ እየታሰበ ያለው።
ከጥቂት ቀናት በፊት እንደ አውሮፓ አቆጣጠር መስከረም 27 የተከበረው የዓለም ቱሪዝም ቀን የዘንድሮው መሪ ቃል ቱሪዝምና ሰላም የሚል ነበር። ይህ የዓለም ቱሪዝም ቀን የአንድ ቀን ውሎ ሳይሆን ሳምንቱን በተለያዩ ዝግጅቶች አክብሮ አልፏል። የዓለም አቀፉ ቱሪዝም ከኮቪድና ከግጭቶች ጋር ተያይዞ የራሱ አንዳንድ ችግሮች ቢኖሩበትም በተለይ የአገር ውስጥ ቱሪዝም እንዲነቃቃ በመደረጉ በከፍተኛ ሁኔታ ጨምሯል የሚሉት የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ በተለይ መስከረም ውስጥ ከሚውሉት ትላልቅ በዓላት አንዱ በሆነው ከኢሬቻ በዓል ዋዜማ ጋር ተያይዞ ባለፉት 3 ቀናት የተከበረበትን ሁኔታ እንደሚከተለው ያብራሩታል።
የኦሮሚያ ኢሬቻ ኤክስፖ በባህልና ቱሪዝም ቢሮ አስተባባሪነት ሀገሬ ኤቨንትና ፕሮሞሽን ከሚባል ጋር በኤግዚቢሽን ማዕከል እየተካሄደ ነው። ይህም ጥቃቅንና አነስተኛ የባህል አልባሳትን፣ ጌጣጌጦችን የሚሸጡ ከትራቨል ጋር የተያያዙ ነገሮችን የሚሸጡ በሙሉ ተሰባስበው ኤግዚቢሽን ማዕከል ብዙ የአይነት ኤክስፖ ይካሄዳል። ይህኛውም ደግሞ የኢሬቻ ኤክስፖ ሆኖ እየተደረገ ያለ ነገር ነው። ቅዳሜ ዕለት ሆራ ፊንፊኔ ኢሬቻ ይከበራል። እሁድ ዕለት ሆራ ሀርሰዲ ቢሾፍቱ ይከበራል። ሰው ለዛ ዝግጅት የሚሆኑ እቃ የሚገበያዩበት ነው ማለት ነው። እኛ ደግሞ ያዘጋጀነው የኦሮሚያ የቱሪዝም ሳምንት ብለን ከኢሬቻን አስመልክተን የዓለም የቱሪዝም ቀንን አስመልክተን አጠቃላይ ደግሞ የኦሮሚያን የቱሪዝም ስራ ለማሳየት የቱሪዝም ሳምንት የምንለው ፕሮግራም ነው። በስካይ ላይ እየተካሄደ ይገኛል። ዛሬ የምዝገብ ፕሮግራሙን እናደርጋለን።
ምንድን ነው የምታደርጓቸው የተለየ ቱሪስቶችን ለመሳብ? በኦሮሚያ የቱሪዝም ኮሚሽን የሚያደርጋቸው ዋና ዋና ነገሮች ምንድን ናቸው?
የኦሮሚያ ቱሪዝም ኮሚሽን በጣም ሰፊ የሆነ የማስተዋወቅ ስራዎችን ለሀገር ውስጥ ቱሪዝምም ለውጭ ሀገርም ይሰራል። የቱሪዝም ኮሚሽኑ ከተቋቋመ 4 አመት ነው። ባለፈው 4 አመት ውስጥ ክልሉ የ50 ኪሎ ሜትሩ ብትሄድ ዓለም አቀፍ ዴስቲኔሽን መሆን የሚችሉ አቅም ያለው ክልል ነው። ነገር ግን እንደ አቅሙ በኢትዮጵያ የቱሪዝም ታሪክ ውስጥ የሚያስፈልገውን ቦታም አልነበረውም፣ አይታወቅም ነበር። ስለዚህ ዶክመንቴሽን ከመስራት ከማሳወቅ ክልሉን ጀምሮ በጣም ብዙ የተለያዩ የቱሪዝም ስሞል ቢዝነሶች እንዲቋቋሙ በመርዳት ይሰራ ነበር። ያለፈውን 4 አመት ቱሪዝም በክልል ውስጥ በጣም በከፍተኛ ሁኔታ ተነቃቅቷል። ብዙ የተለያዩ ቻለንጆች ቢኖሩም ድንዳት ግን ከኮቪድም ከዛም ደግሞ ከግጭት ጋር የተያዙ ነገሮች ቢኖሩ በተለይ የዶሜስቲክ ቱሪዝም የሚባለው የሀገሩ በጣም በጥሩ ሁኔታ እየሄደ ነው።
ኢሬቻ ቅዳሜ በሆራ ፊንፊኔ እንዲሁም እሁድ ሆራ ሀርሰዲ ቢሾፍቱ መከበሩን የተናገሩት ኮሚሽነሯ ሌሊሴ ይህን በዓል በቱሪዝም መልኩ በከፍተኛ ደረጃ የማስተዋወቅ ስራ እየሰራንበት ነው በማለት በዘንድሮው ኢሬቻ በዓል ለየት ያለ ነገር ማድረጋቸውን ይናገራሉ።
ጥሩ ስራ የተሰራ ነው። አንደኛ የምንሰራው ስራ ፕሮሞሽን ነው ማለት ነው። ሁለተኛው ነገር በተለይ አሁኑ ኢሬቻ ደግሞ ለየት የሚያደርገው ከኔፓል የሙዚቃ ቡድኖችን አንጥተናል። ከአፍሪካ ሀገራት በጣም ብዙ ተሳታፊዎች ነበሩን። አሁንም ከኛ ጋር ሬቻን ለማክበር ሬቻ ካራቫን የሚባል ለሶስተኛ ጊዜ ከኬንያ 2000 ኪሎ ሜትር ነድተው የሚመጡ ወንድሞቻችን ተቀላቅለውናል። ሩዋንዳም ብሩንዲም ቱሪዝምንም አብሮ ለማክበር ሬቻን ለማክበር ሌሎችም የውጭ ሀገራት ዜጎች እዚህ ይገኛሉ ማለት ነው።
የዘንድሮው እስከ ዛሬዎቹ የተለየ የሚደረግ ነገር አለ?
አለ። አከባበር ለየት የሚያደርገው አንደኛ በዓል ሲሆን ያው ሰው ሁሉ ደስ ይለዋል እና ሬቻን ስናስብ ዝናቡ መዝነብ ሲጀምር ጀምሮ የኦሮሞ ዝናፍቆ ይጠብቃል። ከዛ ብራ የሚባለው ስፕሪንግ በእናንተ ሲሆን ሰው ልብሱን አዘጋጅቶ ለብሶ ባህሉን ለማሳየት በዋናነት ባህልን ማሳያ መድረክ፣ ሰዎች የተለያየ እምነት አላቸው፣ ሃይማኖት አላቸው። ይሄ የባህል ማሳያ መድረክ ብዙ ሚሊዮኖች የሚቆጠሩ ሰዎች በፊንፊኔም በአዲስ አበባ በቢሾፍቱም ይታደማሉ ማለት ነው። ይህ የሚያደርገው ደግሞ ከአመት አመት ቁጥሩ እየጨመረ ነው። ከአመት አመት በተለይ ደግሞ የፋሽን ዲዛይኖች ያው ሬቻ ከውበት ጋር ባህልን ማሳያ መድረክ ከመሆኑ አንጻር በጣም እያደገ እያማረ መጥቷል። ሰዎችም ከአለም አቀፍም ይዘት እየያዘ ነው። ሰዎች ከተለያዩ ሀገራቶችም ዞን እያደረጉን ነው። የሚዲያ ባዘዊ ከቨሬጁንም ብትመለከት የሀገር ውስጥ ብቻ ሳይሆን የውጭ ሀገር ሚዲያዎች መስቀልም የሀገራችን በዓል ነው፣ ዩኔስኮን የተመዘገበ ነው፣ ሬቻም በገዳ ስር የተመዘገበ ነው። ከእንደዛው በጣም ትልቅ የሆነ አለም አቀፍ አቴንሽን እያገኘ ነው። ኢትዮጵያን ኤርላይንስም ትልቁን ሮል በዚህ አመት ተጫውቷል፣ እንግዶችን በመጋበዝ በማምጣት ቅናሽ በማድረግ።
በሚሊየን የሚቆጠሩ ሰዎች ወደ በዓሉ ቦታ እንደሚመጡ የተናገሩት ሌሊሴ በበዓሉ ላይ መካፈል የግል ምርጫና ወጪ ቢሆንም የአገር ውስጥ ቱሪዝምን ለማበረታታት አንዳንድ ሆቴሎችና የትራንስፖርት አገልግሎት የሚሰጡ ቅናሽ እንዲያደርጉ ጥረት መደረጉን፣ የኢትዮጵያ አየር መንገድም በአንዳንድ መልኩ ትብብር ማድረጉን ተናግረዋል። ሬቻ ኤክስፖ በሚል ስም በተዘጋጀው የቱሪዝም ዝግጅት ላይ ተካፋይ እንደነበሩ የነገሩን የኢትዮጵያው ቱሪዝምና ሆቴል ገበያ ማህበር ፕሬዚደንት አቶ ጌታሁን አለሙ ኤክስፖ ላይ የተለያዩ ዝግጅቶች እንደነበሩ ነግረውናል።
ፓናል ዲስከሽን ነበረ። እሱ ጋር ተያይዞ ደግሞ የተለያዩ የኬንያ፣ ታንዛኒያ ጎረቤት ሀገራት ሁላ የተሳተፉበት ደማቅ ኤግዚቢሽን ነበረ። ሁለተኛ ደግሞ ከነገ ጀምሮ የኢሬቻ በዓል ይከበራል እና ከእሱ ጋር ተያይዞ አንድ ላይ የኦሮሚያ ቱሪዝም ኮሚሽን ይህንን ኢኒሽቲቭ ወስዶ ለህብረተሰቡ ልዩ ልዩ የሚቀመሱ ምግቦችን፣ የሚጠጡ መጠጦች፣ ኦሮሚያ ላይ ያሉ ልዩ ልዩ መጠጦችን ጨምረው ህብረተሰቡ በማስቀመጥ ሰው ለመጎብኘት የሚያስበውን እንዲጎበኝ ማነሳሳት ነው አላማውም እሱ ስለሆነ ማለት ነው።
የቱሪዝም ፍሰቱ አጠቃላይ ሁኔታ አሁንም እንደ ቀዘቀዘ ነው የሚሉት አቶ ጌታሁን፣ ይሁን እንጂ ከጊዜ ወደ ጊዜ የመሻሻል አዝማሚያ እያሳየ ነው ይላሉ።
ከጊዜ ወደ ጊዜ ጎብኚ እየጨመረ ነው እየመጣ ያለው። ቀድሞ በጣም ተቀዛቅዞ ነበር። በተለይ ከ2019 በኋላ ኦልሞስት በጣም ዝቅ ያለ ነበረ የጎብኚ ቁጥርና በየጊዜው አሁን መሻሻሎች ይኖራሉ። የቱሪስት መዳረሻችን እንደምታውቁት በየሀገራቱ ጎርጎራን ጨምሮ ወንጪ፣ ሀላላ፣ ኬላ በጣም ለምተዋል እና ጎን ለጎን ፓኬጆችም እያወጡ ቱር ኦፕሬተሮቻችን ለመሸጥ የሚያደርጉት ጥረት አለ። ሆኖም ግን እንደዛም ቢሆን በቂ ነው ወይም ደግሞ በደንብ ትርጉም የሚሰጥ ቁጥር ነው ለማለት አሁንም የሚያስደስት ደረጃ ላይ አልደረስም።
አቶ ጌታሁን የኦሮሚያ ቱሪዝም ኮሚሽን ቱሪዝምን በማስተዋወቅ ረገድ ከሌሎች ክልሎች የተሻለ ስራ መስራቱን እና በዚህም የማህበራቸውን ሽልማት ማግኘቱን ይናገራሉ።
እኛ ከዚህ በፊት ክልሎችን አዋርድ ስተን ነበር እና የመጀመሪያውን አዋርድ ያገኘው የኦሮሚያ ቱሪዝም ኮሚሽን ነው። ምን ሰርቶ ነው አዋርድ ያገኘው? በጣም ባላቸው የተለያዩ ዲቫይሶች ተጠቅመው ወደ ዓለም ለመድረስ ያደረጉ ጥረት ነበር። የተለያየ ዓለም ላይ የተለያየ ነገሮችን በመጠቀም እንደው ቢያንስ በትንሹ እንኳን ኦሮሚያ ላይ 62 ኢንደሚክ ወፎች አሉ እና እነሱን ጨምረው ለዓለም ለማስተዋወቅ ያደረጉት ትግል ነበር እና በዛ ምክንያት ከሌሎች ክልል ተወዳዳሪ ሆነው አሸንፈው ዋንጫ ወስደው ነበረ።
ማህበራቸው 5240 አባላት ያሉት መሆኑን የገለጹት የኢትዮጵያ ቱሪዝምና ሆቴል ገበያ ማህበር ፕሬዚደንት አቶ ጌታሁን በዘንድሮ ዓመት የሲዳማ ክልል አሸናፊ መሆኑን ተናግረዋል። አቶ አሸናፊ በበኩላቸው ቱሪስቶች ችግር እንዳሉባቸው ከሚነገርባቸው የሰሜንና አንዳንድ የአገሪቱ ምዕራብ አካባቢዎች ውጪ ወደ ደቡብ በከፍተኛ ደረጃ እየሄዱ ነው ይላሉ።
መቼም ብዙ ሁልጊዜ ምን ይፈልጋል? ተረጋጋና ሰላማዊ ሁኔታዎችን ይፈልጋል። መረጋጋትና ሰላም ወደሌለባቸው አካባቢዎች ያለው እንቅስቃሴ በጣም የተቀዛቀዘ ነው። ቱሪስት እንኳን አለመረጋጋትና ሰላም ይቅርና ቸነፈርና ረሀብ ያለበት ቦታ ላይ እንኳን ሄዶ ጉብኝት ለማድረግ ብዙ ጋባዥ ነገር አይኖርም። እንኳን ሪስክ ያለው ነገር ቦታ ላይ ማለት ነው። ወደ ሌሎች አቅጣጫዎች ስንመለከት በተለይ እንደና አርባ ምንጭ፣ ደቡብ አካባቢ ያሉት አሁን ላይ ብዙ የሀገር ውስጥና የውጭ ቱሪስት እየተቀበሉ ያሉበት እና ፍላይትም በጣም ፉል የሚሆንበት ሁኔታዎች ናቸው። ያሉ ከረንትሊ ያለው ሲናሪዮ ስንመለከት የውጭም እንዲሁን የሀገር ውስጥ ኢንፍሉዌንሻል የምንላቸው አርቲስቶችም ብዙውን ያዘወተሩት በዚህ በደቡብ አካባቢ ያለው ነው። አንድም ለበዓሉ ነው፣ ሁለተኛም ደግሞ ሰላሙን አንጻራዊ ሰላም ወዳለበት አካባቢ መጓዝን ስለሚሹ ማለት ነው። እንደ አጠቃላይ ካየ ነው የውጭ ቱሪስቱ ያን ያክል ይሄ በተለይ ሌዥር ትራቭለሩ ምናልባት ቱሪስት ቁጥር አንዳንድ ጊዜ ዳታ እንዳወሳሰድ ነው። ከኤርፖርት ላይ ዳታ የምትወስድ ከሆነ ዳይሬክት ብዙ ጊዜ ለተለያየ መጣ በቱሪስት ቪዛ ሊገባ ይችላል። እዛ ጋር ቁጥር ጭማሪ ሊያሳይህ ይችላል። ግን ይሄ ሌዥር ትራቭለር ፐርፐዙ ለጉብኝት ለሆነ ግን በተለይ በሰሜን አካባቢ ባሉ አካባቢዎች የቀነሰ ነው። እንደ አፋር እንደ በተወሰነ እንደ ገራልታ እና ቱም አካባቢ በይበልጥ ደግሞ ወደ ባሌና ወደ ደቡብ አካባቢ ያለው ቁጥሩ ከሌላው አካባቢ የተሻለ ነው። ከእስከዛሬ ከነበረን የሌዥር ትራቭለር አንጻር ግን ገና ወደ ቀደመው ቁጥር ራሱ የመቅረቡ ነገር ገና ነው። በሀገር ውስጥ ቱሪዝም ግን ከፍተኛ ለውጥ ነው እየታየ የሚገኘው። በጣም የሚገርምህ በተለይ ይሄ የመስቀል ወቅት እንትን የሆነ በጣም ፕሮፓጌት እየተደረገ ብዙም ማርኬቲንግ ፕሮሞሽን እየተሰራበት ስለሆነ ከአመት አመት በዓሉን ለማክበር ቤተሰቡን ለመጠየቅ የሚሄድ ብቻ ሳይሆን ከዛም ውጭ የሆነ ሰው ወደዛ አካባቢ ለመሄድ ያለው ውጉት እየጨመረ ነው። ብዙም እየተጓዙ ነው።
አቶ አሸናፊ በኦሮሚያ ይታያል ስለሚሉት የቱሪዝም እንቅስቃሴም ተከታዩን ማብራሪያ ሰጥተዋል።
ኦሮሚያ የተለያዩ አካባቢዎች የተለያዩ ሁኔታ ነው ያለው። እንደነ ባሌ የመሳሰሉት እጅግ ከፍተኛ ቱሪስት በተለይ የውጭ ቱሪስት ድሪም የሚያደርገው ነው። ላንድ ኦፍ ኢንደሚዝም የሚባለው ወይ ደግሞ የብቸኛ እንትኖች መሰባሰቢያ ከሚባለው አንዱ ባሌ ነው። ብርቅዬ ነገሮች በብዛት ነው። እንደ ጅማ ያሉትም ከጅማ ጋር ተያይዞ እነ ኮሻ ጋር ያለውም ነገር ላይ እንቅስቃሴዎች ያሉበት የውጭ ቱሪስቶች። ሌሎች ላይ ግን ያው አንድም የሚያዘጋጀው ወይም ቱር ኦፕሬተሩ ኮንፊደንስ ኖሮት እንትን አያደርግም። ግን ወደ እነ ሀረር ምስራቅ አካባቢ፣ ደቡብ ምስራቅ፣ ደቡብ ምዕራብ እና ምዕራብ በተለይ ወደ ጅማ አካባቢ ላይ እንቅስቃሴዎች አሉ። ከኦሮሚያ ቱሪዝም ኮሚሽን ጋር ተያይዞ ይሄንን ወቅቱን የጠበቀ በተለይ አሁን የዓለም የቱሪዝም ቀን የሚከበርበት ወቅት ላይ የተደረገ ኤክስፖ ይበልጥ ተጠናክሮ መቀጠል የሚገባው ሌሎች ክልሎች ይህንን ተሞክሮ በደንብ ሊሰሩበት የሚገባ ነው። ምክንያቱም ቱሪዝም ቪዚቢሊቲ ይፈልጋል፣ መታየትን ይፈልጋል፣ ማስተዋወቅን ይፈልጋል። ስናስተዋውቅ መስህብን ብቻ በፎቶ ምናምን ብቻ ሳይሆን ካልቸሩንም ይዘን መምጣት ሊያስፈልገን ይችላል እና ኦሮሚያ ቱሪዝም ኮሚሽን መስህቦችን በቲቪ እና በፎቶዎች ብቻ ማስተዋወቅ ሳይሆን አሁን እየተከታተል ነው የነበረው፣ እኔም እየተሳተፍኩበት ነበረ እና እያየ ነው። ምግቦች ይመጣሉ፣ አልባሳት ለሽያጭ የሚቀርቡ ሰርቪስ ፕሮቫይድ የሚያደርጉትም እንደዚያው። ከዚህ ጋር ባስ በተያያዘ ደግሞ ለእኔ እስከዛሬ ሁልጊዜ ድሪም የማደርገው በቱሪዝም ዙሪያ ቁጭ ብለን የመነጋገር ባህሉ በጣም ዜሮ ነው። ዘንድሮ ቱሪዝም ኦሮሚያ ቱሪዝም ኮሚሽን ጥሩ ነገር አደረገ ከምለው አንዱ የፓናል ዲስከሽን ነው። በዚህም ፓናል ዲስከሽን በተለይ ቱሪዝም እና ፋይናንስ ከሚለው አንጻር ትልቅ በጣም ለእኛ በቃ ትልቅ ራስ ምታት የነበረብንም ከነ ዴቨሎፕመንት ባንክ ኦፍ ኢትዮጵያ ልማት ባንክ ጋር ሌሎችም ፕራይቬት ባንኮችን መጥተው አድሬስ ያደረግንበት እነሱም ደግሞ ከፍተኛ ክፍተት ስለ ቱሪዝም ያላቸው ግንዛቤ ብዙ የራቀ እንደሆነ የተረዱበት ከዛም ባሻገር የመጀመሪያው ቀንም ደግሞ ቱሪዝም እና ፒስን እንደዚሁ በፓናል ዲስከሽን የተወያየንበት ነው። ይሄ በተለይ ከረንትሊ ካለው ከኢትዮጵያ አንጻር በጣም ኢምፖርታንት ነበር። ያው ሞቶ ለዓለም ቱሪዝም ድርጅት ያወጣው ቱሪዝም ኤንድ ፒስ ቢሆንም ትራቨል ኢንስፓየር ፒስ በሚለው ኦሮሚያ ቱሪዝም ያዘጋጀው ነገር ጥሩ ነው።
አቶ አሸናፊ ከምንም ነገር በላይ ሰላምና መረጋጋቱን ማስፈኑ እንደተጠበቀ ሆኖ በኦሮሚያ ቱሪዝም ኮሚሽን የሚታየው አሰራር ወደ ፌዴራልና ወደ አማራም ሆነ ትግራይ አካባቢዎች መንጸባረቅ ቢችል በኢትዮጵያ ቱሪዝም ጥሩ መሻሻል ሊታይ ይችላል ይላሉ።
እኔ ምናልባት ለእኔ ኦሮሚያ ቱሪዝም ኮሚሽን ጋር ያለው ነገር በፌዴራል ደረጃ ከፍ ብሎ መሄድ ቢችል የኢትዮጵያ ቱሪዝም በተቀመጠለት የአንዱ የኢኮኖሚ ፒላር ላይ ትልቅ ሚና ሊጫወት ይችላል የሚል እምነት አለኝ። ምናልባት ሌሎች ክልሎች ላይ ያለው የአወቃቀርና አደረጃጀቱ ሲል በመንግስትን ውስጥ ቢሆንም እዚኛው ጋር ያለው ግን ሰሚ ፕራይቬት የሚመስል ነገር አለ። ፍሪደም ያለው ከአደረጃጀቱ ጀምሮ በተለይ ከፕሬዚዳንቱ ጀምሮ ይህንን ስፔሻል እንትን መስጠታቸው ትልቅ ሰክሰስ ነው። በቅርቡም የአማራ ክልልም ተሞክሮውን እኛንም ደግሞ በኢንዱስትሪ ላይ ያለውን ምን ብናደርግ የሚለውን ነገር መጥተው አውርተን የእነሱንም ኤክስፒሪንስ ቢወስዱ ሞር ቱሪዝም ያን እንደሚሻ ነግረናቸዋል። ሆፕፉሊ ትግራይም ተመሳሳይ እንደዚህ ነገር አድቫይዝ አድርገናቸዋል እና ሆፕፉሊ እነሱም ወደዛ የሚመጡ ይመስለኛል። ምክንያቱም ቱሪዝም በጣም ከሴሚ ገቨርንመንት መሆን ያለበት በፐብሊክ ፕራይቬት ፓርትነርሽፕ ሊሰራ የሚገባው አዘን ኢኮኖሚ ሴክተር ስለሆነ ጥሩ ነገር ጥሩ ጅምር ያየንበት ነው እና ተስፋ ነው ለእኔ። እንደ ፕሮቶታይፕ ነው የማየው። እርግጥ ፕሮቶታይፕ በቴክኖሎጂካል ፕሮዳክት ቢሆንም ለእኔ ግን ለቱሪዝሙ ኦሮሚያ ቱሪዝም ኮሚሽን ያለበት እንቅስቃሴ እንደ ፕሮቶታይፕ ወደፊት በፌዴራል ደረጃ አሳድገ ነው ለሚሄድ የሚገባ ነው። ከአደረጃጀቱ፣ ከሲስተሙ፣ ከፋንክሽኑ አጠቃላይ ሁኔታው ጥሩ ጅምር የሚያሳየን ተስፋ የሚሰጠን ነው ማለት ይችላሉ።
በመጨረሻም ከፍ ሲል እንደጠቀስነው የዘንድሮው ዓለም አቀፍ የቱሪዝም ቀን ሰላምና ቱሪዝም በሚል መርህ ተከብሮ አልፏል። ህይወትና ሙያቸው ከቱሪዝም የተቆራኘው አቶ አሸናፊ ፍጹም እምነት አለኝ የሚሉትን ምኞትና እምነታቸውን ሰምተን እንሰነባበት።
እኔ ፐርሰናሊ ኢትዮጵያ አብሶሉትሊ ሴኩር እንደምታረግ አምናለሁ ወይ ተስፋ አረጋለሁ አይደል አውቃለሁ። ይሄም የኢትዮጵያ ጣፈንቷ ከፍታ ብቻ እንደሆነ ነው። ግን ለዚህ ከፍታ ለዚህ ሰላም መምጣት ነው አብሶሉትሊ ሱስ ለመግባት ሁላችንም ኃላፊነት ይኖርብን። ከውይይቱ ከምንም በፊት ግን መታረቅ የግድ ይለናል። ሰው መጀመሪያ ከራሱ ጋር መታረቅ፣ ሰው ከሰው ጋር፣ ሰው ከፈጣሪ ጋር ሲታረቅ ኢትዮጵያ ላይ ፍጹም ሰላምን ወይ አብሶሉትሊ ሴኩር እናረጋለን። ለጎረቤት ሀገር እንተርፋለን፣ ለዓለምም ረፈጣለን ማለት ፈልጋለሁ። ሰላም ለኢትዮጵያ።
እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ሁሉንም እንግዶቻችንን ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን። የተለያዩ ማህበራዊ፣ ኢኮኖሚያዊና ዓለም አቀፍ ጉዳዮችን የዳሰስንበት የምሽቱ መሰናዷችን ይህን ይመስል ነበር።
ፕሮግራማችንን ከማጠናቀቃችን በፊት ግን ነጻነት መለሰ አረ ምን ሆነ ሀል ያለሽ መጫወተው ቆይት ያለ ሙዚቃ ብንጋብዝ ስመኝሽ
መልካም
አድማጮቻችን፣ ዋሽንግተን ዲሲ ከሚገኘ የአሜሪካ ድምፅ ስተላለፍ የቆየው የእሁድ ምሽት የመስተዋት መሰናዷችን በዚህ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው እኔ አስማማየ ነው እና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።